the voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የሀገራችን ኢኮኖሚ ፈጣንነቱን እና ፍትሐዊነቱን በማስጠበቅ ባሳለፍነው ዓመትም ባለ ሁለት አሃዝ ሆኖ ተመዝግቧል።
የኢትዮጵያው ፕሬዝዳንት ይቅርታ ዶክተር ሙላቱ ተሾመን ያደመጥነው በዛሬው የህዝብ ተወካዮችና የፌዴሬሽን ምክር ቤቶች የጋራ ስብሰባ ላይ ካሰሙት ንግግር የተወሰደ ነው። በዕለቱ አብይ ርዕስ ዝርዝሩ ይሰማል። ከምሽቱ ዜና መካከል ደግሞ በመስከረም ወር አጋማሽ በሐጂ ጸሎት ላይ ሳሉ በደረሰ አደጋ ከሞቱት መካከል 31 ኢትዮጵያውያን መሆናቸው ተገለጠ። በግጭቶችና በተለያዩ ግፎች ከየአገሮቻቸው የሚሰደዱ ሰዎች ቁጥር አለቅጥ መብዛቱን UNHCR ገለጠ። ጋዜጠኛና ደራሲ ሙሉጌታ ሉሌ ከዚህ ዓለም በሞት ተለየ። የሚሉት ዋና ዋናዎቹ ናቸው።
ሳምንታዊ ቅንብሮች፣ ስፖርት፣ አፍሪካ ነክ ርዕሶችና ጤና ከልዩ ልዩ ዝግጅቶቻቸው ጋር በሁለተኛው አጋማሽ ክፍለ ጊዜ ይጠብቋቸዋል። የስልክ አስተያየቶቻችሁንና ለምሽቱ ሰዓት የተያያዘላቸው ሌሎች ዘገባዎችም እናቀርባለን።
ጤና ይስጥልን አድማጮች፣ እንደምን አምሽታችኋል? ከዛሬ ሰኞ መስከረም 24 2008 ዓመተ ምህረት ስርጭታችን ጋር የምሽቱ አስተናጋጆች እኔ አዲሱ አበበና
እኔም አሉላ ከበደንን ከፕሮግራም አቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሷ ቲያን ዋን ጋር አብረናችሁ እናመሻለን። በቅድሚያም የሰዓቱን የዓለም ዜና።
በመስከረም ወር አጋማሽ በሐጂ ጸሎት ላይ ሳሉ በደረሰ መገፋፋትና መጨናነቅ ምክንያት በደረሰ አደጋ ከሞቱት 769 ሰዎች መካከል ኢትዮጵያውያኑ 31 መሆናቸው ተገለጠ። ጉዳዩን በሳውዲ አረቢያ ከሚገኘው የኢትዮጵያ ኤምባሲ ጋር በመተባበር እያጣራ የሚገኘው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በዛሬው ዕለት እንዳስታወቀው የሟቾቹ ባለፈው ሳምንት ከተረጋገጠው 13 ሰዎችን ጨምሮ 31 ደርሷል። በምክር ቤቱ የውጭ አገር ሙስሊሞች አስተባባሪ ኢማም ሼክ ሳልሃዲን ወዚር ለአሜሪካ ድምፅ ራዲዮ እንዳስታወቁት ሌሎች 25 ሰዎች ቆስለዋል። በእስልምና ቅዱስ ስፍራው የሃይማኖት ጸሎት ላይ ሳሉ ሕይወታቸው ያለፈው አብዛኛዎቹ ኢትዮጵያውያን የቀብር ስነ ስርዓትም በዚያው በሳውዲ አረቢያ መፈጸሙን ምክር ቤቱ ገልጧል።
ናይጄሪያ ድንበር አቅራቢያ በምትገኘውና ዲፋ በተሰኘችው የኒጀር ከተማ አጥፍቶ ጠፊዎች ትናንት ማታ ያደረሱት የቦምብ ጥቃት በእስካሁኑ መረጃ 6 ሰዎች መሞታቸውን የሆስፒታል ሰራተኞች ያረጋገጡ። አንደኛው አጥፍቶ ጠፊ ወደ አንድ የፖሊስ መኮንን እንደተጠጋ ቦምቡን በማፈንዳት የፖሊስ መኮንንና ሌሎች 6 ሰዎችን ገድሏል። 11 ያህሉንም አቁስሏል። ሌሎች 3 አጥፍቶ ጠፊዎች ሮጠው ለማምለጥ ሲሞክሩ አንዱ በፖሊስ ሲገደል ሁለቱ ግን በቁጥጥር ስር መዋላቸው ተገልጧል። ዲፋ ከተማ በተደጋጋሚ ለጥቃት የተጋለጠች ሲሆን ይህም ከአማጺ ቡድን ቦኮ ሀራም የሚሰነዘርባት እንደሆነ ይታወቃል። በዚህም ምክንያት የአስቸኳይ ጊዜ አዋጅ የተላለፈባት ከተማ ናት።
የተባበሩት መንግስታት የስደተኞች መርጃ ድርጅት UNHCR ከፍተኛ ኮሚሽነር አንቶኒዮ ጉተረዝ በግጭት ምክንያትና የሚደርስባቸውን ግፍ ሽሽት የሚሰደዱት ሰዎች ቁጥር እጅግ መጨመር፣ የተራድኦ ድርጅቶች በገንዘብ እጥረት እጃቸው ታስሮ እርዳታ ሊያቀርቡ ያልቻሉበት ጊዜ ጋር መገጣጠሙን በመጥቀስ አስጠነቀቁ። የተባበሩት መንግስታት የስደተኞች መርጃ ድርጅት እጅግ አስከፊ የሆነውን ወቅታዊ የስደተኞች ሁኔታ በመጥቀስ ዓመታዊውን የስደተኞች ጉባኤ ዛሬ በጄኔቫ ከፍቷል። ሊሳ ሽላይን ከቦታው የዘገበችውን ትዝታ በላቸው ታቀርብልናለች።
በጉባኤው መክፈቻ ላይ የታየ ቪዲዮ በብዙ ሺዎች የሚገመቱ ስደተኞች በየአገሮቻቸው የሚካሄደውን ጦርነትና የአምባገነኖች የግፍ አስተዳደር ሸሽተው ሲነጉዱ አሳይቷል። እንደ አውሮፓ አቆጣጠር በ2005 ዓ.ም አንቶኒዮ ጉተሬስ የመንግስታቱ የስደተኞች መርጃ ድርጅት ኮሚሽነር ሆነው ሲሰየሙ በዓለም ዙሪያ የስደተኞችና ድንበር ሳይሻገሩ በየአገራቻቸው ከቤት ንብረታቸው የተፈናቀሉ ሰዎች ቁጥር 38 ሚሊዮን ነበር። ከአስር ዓመታት በኋላ አሁን ከ60 ሚሊዮን በላይ ህዝብ ስደተኛ በሌሎች ሀገሮች ጥገኝነት ፈላጊና ተፈናቃዮች ይገኛሉ። የተባበሩት መንግስታት የስደተኞች መርጃ ድርጅት UNHCR እንደሚለው ባለፉት 5 ዓመታት ብቻ በመካከለኛው ምስራቅ፣ በአፍሪካና በኤስያ 15 አዳዲስ ጦርነቶች ተከፍተዋል። በእነዚህ ዓመታት በየዕለቱ ከቤት ንብረታቸው የሚፈናቀሉና በአገሮች ውስጥ ያለመጠለያ የሚቀሩ ሰዎች ቁጥር በአራት እጥፍ ጨምሯል። ለአምስት ዓመታት የዘለቀውና ሶሪያን ያወደመው የእርስ በርስ ጦርነት ህዝቧን ወደ አውሮፓ ድንበሮች ካጎረፈና ከሁለተኛው የዓለም ጦርነት ወዲህ በዓለም ትልቁን የመሰደድ ቀውስ ከደቀነ በኋላ ዓለም ጉዳዩን ቸል ማለት እንደማይችል ኮሚሽነር ጉተሬስ ተናግረዋል። እንደ አውሮፓ አቆጣጠር በ1956 ዓመተ ምህረት 200,000 ሁንጋሪያውያን ወደ ኦስትሪያና ዩጎስላቪያ ሲሰደዱ የአውሮፓ ሀገሮች ያደረጉላቸውን ፈጣን የሰብአዊ አቀባበል በማስታወስ የዛሬውን ቸልታ ወቅሰዋል።
What was possible then when Europe was still recovering from the worst war in human history should also be possible today.
ያኔ አውሮፓ በሰባዊ ፍጡር ታሪክ እጅግ አስከፊ ከነበረው የሁለተኛው የዓለም ጦርነት ያገገመች ቢሆንም ያኔ ሰባዊ እርዳታ ማድረግ ተችሏል። ካለፈው የካቲት ወር ጀምሮ ከአንድ ሚሊዮን በላይ ሰው አውሮፓ ጠረፍ ላይ ደርሷል። ከአምስት መቶ በላይ ህዝብ በሚኖርባት አህጉር በየለቱ 5000 ጥገኝነት ጠያቂ መግባት በጣም ጫና እንደሚያሳድር ይታወቃል። ሆኖም ሁኔታዎች በእቅድ ከተስተካከሉ መቀበል ይቻላል።
ጉተሬስ የአውሮፓ የስደተኞች ቀውስ ከብዙ አንዱ እንጂ ብቻኛው አይደለም ብለዋል። ለምሳሌ ባለፈው ዓመት ብቻ በደቡብ ሱዳን፣ በየመን፣ በማዕከላዊ አፍሪካ ሪፐብሊክ፣ በናይጄሪያ እና በዩክሬን እንዲሁም በአፍጋኒስታን በተካሄዱ ግጭቶች በብዙ ሚሊዮኖች የሚቆጠሩ ሰዎች ተፈናቅለዋል ወይንም ለስደት ተዳርገዋል ብለዋል።
የአመቱ የመጀመሪያው የኖቤል ሽልማቶች ይፋ ተደረጉ። ስቶክሆልም የሚገኘው የኖቤል ኮሚቴ እንዳስታወቀው በሕክምናው ሳይንስ ዘርፍ የተዘጋጁትን ሽልማቶች ለአየርላንድ፣ ለጃፓንና ለቻይና ሳይንቲስቶች ሰጥቷል። የአየርላንዱ ዊሊያም ካምፌልና የጃፓኑ ሳቶሺ ኦሙራ በጥገኛ ተውሳኮች ሕክምና ዙሪያ ሊያካሄዷቸው ምርምሮች በዘርፉ የተዘጋጁትን ሽልማቶች ተከፋፍለዋል። ቻይናዊቱ ሳይንቲስት ቱ ዩዩ ደግሞ በወባ ህመም ለሚሰቃዩ ታማሚዎች ፈውስ የሚሰጠውን መድኃኒት በማግኘታቸው የሽልማቱ ተጋሪ ሆነዋል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ቺሌ የዓለምን የማሪታይም ተፈጥሮ ምህዳር ለመከላከል የተዘጋጀውን ታላቅ ጉባኤ እያስተናገደች መሆኗ ተነገረ። ጉባኤውን በቪዲዮ የሚከታተሉት የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ ሜሪላንድ እና ዊስከንሰን ውስጥ 2 የዩናይትድ ስቴትስ ማሪታይም ጥበቃ ኬላዎች እንደሚቋቋሙ ይፋ ያደርጋሉ ተብሏል። ሌሎች አገሮችም ተመሳሳይ እርምጃዎች እንደሚወስዱ ተገልጧል። ውጭ ጉዳይ ሚኒስትር ጆን ኬሪ ጉባኤውን በአካል እንደሚካፈሉም ተገልጧል።
ሰሜን ኮሪያ በሕገ ወጥ መንገድ ድንበሬን አቋርጦ አገሬ ገብቷል ብላ ካለፈው ሚያዝያ ወር አንስቶ ያሰረችውን አንድ ደቡብ ኮሪያዊ የዩኒቨርሲቲ ተማሪ ፈታ ወደ አገሩ ላከች። የዩናይትድ ስቴትስ የመኖሪያ ፈቃድ ያለው የ21 ዓመቱ ጆ ዎን ሙን የተለቀቀው ዛሬ ሰኞ መሆኑን የደቡብ ኮሪያ አንድነት ሚኒስትር አስታውቋል። አንድ የሚኒስትሩ ቃል አቀባይ ለፈረንሳይ ዜና አውታር እንደገለጡት ጆን ድንበር ላይ ተገኝተው የተቀበሉት ስለ ሰሜን ኮሪያ ቆይታው ሊጠይቁት የሚፈልጉ የደህንነት መስሪያ ቤት አባላት ናቸው። ደቡብ ኮሪያ በጆ መለቀቅ ሰሜን ኮሪያን አመስግና በቁጥጥሯ ስር የሚገኙ ሌሎች 3 ደቡብ ኮሪያውያንም እንድትፈታላት ጠይቃለች።
በመጨረሻም ዜና እረፍት። አንጋፋው ኢትዮጵያዊ ጋዜጠኛና ደራሲ ሙሉጌታ ሉሌ ትናንት እሁድ መስከረም 23 ቀን 2008 ዓ.ም በተወለዱ በ74 ዓመታቸው ከዚህ ዓለም በሞት ተለይተዋል። አቶ ሙሉጌታ ሉሌ ድንገት ሳይታሰብ ያረፉት ዩናይትድ ስቴትስ ቨርጂኒያ በሚገኘው መኖሪያ ቤታቸው ውስጥ እንደተኙ መሆኑም ታውቋል። ጋዜጠኛና ደራሲ ሙሉጌታ ሉሌ ከቀዳማዊ ኃይለ ሥላሴ አስተዳደር ጀምሮ በተለያዩ የመንግሥት መሥሪያ ቤቶች ያገለገሉ ሲሆን በመምህርነትም ለምሳሌ ባይብል አካዳሚ በሚባለው ትምህርት ቤት እንዳስተማሩ ይታወቃል። በማስታወቂያ ሚኒስቴር በከፍተኛ ኃላፊነት ከሰሩባቸው መካከል የፕሬስ መምሪያ፣ ብስራተ ወንጌል ይባል የነበረው ዓለም አቀፍ ራዲዮ፣ የኢትዮጵያ ራዲዮና አዲስ ዘመን ጋዜጣ ይገኙባቸዋል። እንደ አውሮፓ አቆጣጠር ከ1991 ዓ.ም በኋላ ጦቢያ የተሰኘ የግል ጋዜጣና መጽሔት አቋቁሞ በዋና አዘጋጅነት ሰርተዋል። ወዲህ ወደ ዩናይትድ ስቴትስ ከመጡም በኋላ ላለፉት 17 ዓመታት በላይ በተለያዩ ድረገጾች የኢትዮጵያን ወቅታዊ ሁኔታዎች የተመለከቱ ጽሑፎችን ሲያቀርቡ ቆይተዋል። የፖለቲካ ተንታኝም ነበሩ። አድማጮች፣ ከ50 ዓመታት በላይ የሆነውን አብዛኛ ሕይወታቸውን በጋዜጠኝነት ያሳለፉትን አቶ ሙሉጌታ ሉሌን ሕይወትና ሥራዎች ከቤተሰብ ከቅርብ ወዳጅ እና ከአድናቂዎቻቸው ጋር በእሁድ ራዲዮ መጽሔት ፕሮግራማችን እንዘክራለን። የምሽቱ ዜናም በዚሁ ተጠቃሏል።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዲሱ አበበንን። አድማጮች፣ አሁን ለቀዳሚው የዕለቱ አብይ ርዕስ ወደ አዲስ አበባ።
ዛሬ የመጀመሪያ ስብሰባቸውን ያካሄዱት ምክር ቤቶች የ2007ቱን አጠቃላይ ምርጫ ተከትሎ የተቋቋሙት ናቸው። አብዛኛዎቹ ተቃዋሚ ፓርቲዎች ባልተቀበሉት በዚሁ የ2007 አጠቃላይ ምርጫ ኢህአዴግና አጋር ድርጅቶቹ 547ቱን መቀመጫዎች ማሸነፋቸው ይታወሳል። እናም የህዝብ ተወካዮች ምክር ቤት የአምስት ዓመት የሥራ ዘመኑን አንድ ብሎ የጀመረው የተቃዋሚ ፓርቲ ተመራጮች በሌሉበት ሁኔታ ነው። ምክር ቤቱ በዛሬው ስብሰባ አቶ ኃይለ ማርያም ደሳለኝን ለተጨማሪ 5 ዓመታት በጠቅላይ ሚኒስትርነት ሰይሟል። የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊን 3 ቀሪ የስልጣን አመታት ያጠናቀቁት አቶ ኃይለ ማርያም የራሳቸው የሆነውን የመጀመሪያ ሙሉ 5 አመት የሥራ ዘመን ጀምረዋል። ምክር ቤቱ ከዚህም በተጨማሪ አቶ አባዱላ ገመዳን በአፈጉባኤነት፣ ወይዘሮ ሽታይ ምናለን ደግሞ በመከተል አፈጉባኤነት በድጋሚ መርጧቸዋል። ቀደም ሲል የተካሄደው የፌዴሬሽን ምክር ቤት ስብሰባ ደግሞ አፈጉባኤ በነበሩት በአቶ ካሳ ተክለብርሃን ምትክ አቶ ያለው አባተን መርጧል። በመከተል አፈጉባኤነት የተመረጡት ደግሞ አቶ መሐመድ ረሺድ ናቸው። የህዝብ ተወካዮችና የፌዴሬሽን ምክር ቤቶች ባካሄዱት የጋራ ስብሰባ ላይ የተገኙት ፕሬዝዳንት ዶክተር ሙላቱ ተሾመም ንግግር በማድረግ የመንግስትን አግራዊ አቅጣጫ አመላክተዋል። ቤቶቹ የሥራ ዘመናቸውን የጀመሩት ሁለተኛው የድገትና የትራንስፎርሜሽን እቅድ ወደ ትግበራ በገባበት ጊዜ መሆኑን ያስተዋወሱት ዶክተር ሙላቱ የዚህ እቅድ የትግበራ ዘመንም በተለይ ከኢኮኖሚ እድገት አንጻር የተለየ ውጤት የሚጠበቅበት መሆኑን አብራርተዋል።
የሀገራችን ኢኮኖሚ ፈጣንነቱንና ፍትሐዊነቱን በማስተበቀው አሳለፍነው አመትም ባለ 2 አሃዝ ሆኖ ተመዝግቧል። የሁለተኛው የድገትና ትራንስፎርሜሽን እቅድ የተጀመረው ባለ 2 አሃዝ እድገት መሰረቱን በማስፋት መዋቅራዊ ሽግግሩን በማፋጠን የህዝቡን ተጠቃሚነት ባረጋገጠ መልኩ እንዲቀጥል በሚያስችል መልኩ ተዘጋጅቷል። በስራ ዘመኑ መጀመሪያ ላይ የህዝብ ተወካዮች ምክር ቤት መክሮ እንዲያጸድቃቸው ከሚጠበቁ ጉዳዮች አንዱም ይኸው እቅድ ይሆናል። የሁለተኛው የእድገትና ትራንስፎርሜሽን ዘመን መካከለኛ ገቢ ያላት ሀገር ለመገንባት የሰነቅነውን ራዕይ የምናጋምስበት ኢንዱስትሪ በኢኮኖሚ ውስጥ ትርጉም ያለው ድርሻ መጫወት የሚጀምርበትና በገጠር የተዳከመው የክራይ ሰብሳቢነት ፖለቲካል ኢኮኖሚ በከተማ መሰረቱ በጉልህ መናድ የሚችልበት እንዲሆን ይጠበቃል።
ከዲሞክራሲ ግንባታ አንጻርም መንግስት በሀገር ውስጥ ለሚንቀሳቀሱ የፖለቲካ ፓርቲዎች መድረክ እንደሚያመቻች ገልጸዋል።
በዚህ ረገድ ከቅርብ ዓመታት ወዲህ በፖለቲካ ፓርቲዎች መካከል ተቀራርቦ ለመስራት የተጀመሩ አሰራሮች የነበሩባቸው ጥረቶች እየተሻሻሉ እንዲጎለብቱ ይደረጋል። መንግስት በሰላማዊ መንገድ ከሚንቀሳቀሱ ፓርቲዎች ጋር በዋና ዋና አገራዊ ጉዳዮች የምርጫ ጊዜ ሳይጠብቅ የሚመካከርበት አሰራር እንዲዘረጋና በሂደት እየጎለበተ እንዲሄድ የተለምናቸው እቅዶችን የመተግበሩ ስራ ተጠናክሮ እንዲከናወን ይደረጋል።
የህዝብ ተወካዮች ምክር ቤት በቀጣይነት በሚያካሄደው ስብሰባ ጠቅላይ ሚኒስትሩ አዲሱን ካቢኔያቸውን ይፋ እንደሚያደርጉ ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ወደ ተከታዩ ዘገባ እናልፋለን። ለህዳሴ ግድብ ግንባታ ሂደት ላይ ለመነጋገር ትናንትና ዛሬ እሁድና ሰኞ መስከረም 23ና 24 ይካሄዳል ተብሎ የነበረው የኢትዮጵያ የሱዳንና የግብጽ የቴክኒክ ምክክር ስብሰባ ለጥቅምት መጨረሻ አካባቢ እንዲተላለፍ ተደርጓል። ዝርዝሩን ሰለሞን አባቴ ያቀርበዋል። አድማጮች ዘገባው አልደረሰንም እንደደረሰና ቀርባለን ከዚያ በፊት ግን ወደ ናይጄሪያ የሚወስደን ዘገባ ይቀርባል። የናይጄሪያ ባለስልጣናት ባለፉት ወራት በሳውዲ አረቢያ አመታዊ የሐጂ በዓል ስነ ስርዓት ላይ ተረጋግጠው ከሞቱ ሰዎች መካከል 74 ናይጄሪያውያን እንደሆኑ አስታወቁ። በደረሰው አደጋ ወገኖቻቸውን ያጡትና ሀዘናቸውን በመግለጽ ላይ የሚገኙት ናይጄሪያውያን እስካሁን የገቡበት ስላልታወቁ ሌሎች ዜጎቻቸው ዜና አሁንም በመጠባበቅ ላይ እንደሆኑ ነው የተጠቆመው። ክሪስ ስቲንና ኢብራሂም ያኩቡ ከናይጄሪያ ያጠናቀሯቸውን ዘገባዎች ዝርዝር አዳነች ፍሳዬ ይዛ ቀርባለች።
የናይጄሪያ የሐጅ ኮሚሽን ባወጣው ዘገባ መሰረት በሐጅ ከሞቱት ሰዎች መካከል 74 ናይጄሪያውያን ሲሆኑ 64 ደግሞ ቆስለዋል። የዜና ዘገባዎች እንደሚያመለክቱት ከሰሃራ በመለስ ካሉት የአፍሪካ ሀገሮች መካከል ብዙ ምዕመናን የሞቱባት ናይጄሪያ ናት። የሙታኑ ብዛት ሊጨምር እንደሚችል ይገመታል። ወደ ሐጅ ከተጓዙት ናይጄሪያውያን 244 የሚሆኑት እስካሁን ባለው ጊዜ የገቡበት አልታወቀም። የሀገሪቱ የሐጅ ኮሚሽን ፍለጋ እያካሄደ ነው። የናይጄሪያ ሕዝብ ከሞላ ጎደል እኩል በክርስቲያኖችና በሙስሊሞች መካከል የተከፋፈለ ሲሆን በያዝነው ዓመት ወደ ሐጅ የተጓዙት 85,000 እንደሚሆኑ ኮሚሽኑ ገልጿል። ብዙዎቹ የሰሜናዊቷ ከተማ ካዱና ነዋሪዎች፣ ከሞቱት መካከል ዘመድ ወይም ወዳጅ ያላቸው ናቸው። ዮሱፍ ያኩቡ አርጋሲ የተባሉት የናይጄሪያ የሙስሊም ተጠያቂነት ማህበር ዋና ስራ አስኪያጅ ከሞቱት መካከል ብዙዎቹ እንደሚያውቁ ገልጸዋል።
Everybody feels sad. Of course, you know, we are Muslims and when such a thing
ሁሉም ሀዘን ላይ ነው። እንደሚታወቀው እኛ ሙስሊሞች ነን። እንዲህ አይነት ነገር ሲከሰትም ራሳችንን ሁሉን ቻይ ለሆነው አምላክ አሳልፈን እንሰጣለን።
አንዳንድ ሀገሮች ሳውዲ አረቢያ አደጋውን በሚመለከት ያሳየችውን አያያዝ ነቅፈዋል። ናይጄሪያ ሳውዲ አረቢያን በኦፊሴል አልነቀፈችም። ለአደጋው ተጠያቂው ማን ነው በሚለው ነጥብ ላይ ብዙዎቹ ሙስሊም ሀገሮች ተከፋፍለዋል። ያኩቡ ሌር የተባሉ የካዱና ነዋሪ ሜካ ውስጥ ዘመዶችና ወዳጆች ሞተውባቸዋል።
ማንንም መወንጀል የለብንም። ከ2 ሚሊዮን በላይ የሚሆኑ ሰዎች የሚሰባሰቡበት ቦታ መሆኑን መዘንጋት አይገባንም።
አርጋሲዩ በበኩላቸው የናይጄሪያን መንግስት እርዳታ ጠይቀዋል።
መንግስት ለሃይማኖታዊ ጉዞ ዋስትና ለመስጠት መሞከር ይኖርበታል። ለወደፊት እንደዚህ አይነቱ አደጋ እንዳይደገም ወይም በጣም እንዲቀንስ የመንግስት መልእክተኞች አብረዋቸው ተጉዘው ምዕመናኑን በመምራት ተግባር መርዳት አለባቸው።
በመረጋገጡ አደጋ የሞቱት ሰዎች 769 እንደሆኑ የሳውዲ አረቢያ ባለሥልጣኖች ገልጸዋል። የገቡበት አልታወቀም የተባሉት ሰዎችም ሞተው ከሆነ ብዛቱ ከፍ ይላል ማለት ነው።
የህዳሴ ግድብ ግንባታን የተመለከተውን ዘገባ ሰሎሞን አባቴ ያቀርባል ብለን መግቢያውን አንብበን ስላልደረሰን ዘለን ነበር። አሁን እጃችን ገብቷል። ለህዳሴ ግድብ ግንባታ ሂደት ላይ ለመነጋገር ትናንት እሁድ እና ዛሬ ሰኞ መስከረም 23ና 24 ይካሄዳል ተብሎ የነበረው የኢትዮጵያ የሱዳንና የግብጽ የቴክኒክ ምክክር ስብሰባ ለጥቅምት መጨረሻ አካባቢ እንዲተላለፍ ተደርጓል። እንዳልነው ሰሎሞን አባታ ነው ዝርዝሩን የያዘው።
ይህ የሦስቱ ሀገሮች የኢትዮጵያ የሱዳንና የግብጽ የህዳሴ ጉዳይ የቴክኒክ ስብሰባ ለያዝነው ጥቅምት አጋማሽ ወይም በአውሮፓ አቆጣጠር ከሆነ በኦክቶበር 3ኛ ሳምንት እንዲካሄድ መተላለፉን የግብጽ የውሃና የመስኖ ሚኒስትር ሆሳም ሞጋዚ የነገሩት መሆኑን ጠቅሶ የግብጹ የመካከለኛው ምስራቅ የዜና አገልግሎት ሜና ዘግቧል። ኢትዮጵያና ሱዳን ባሉባቸው ልዩ ሰበቦች ወይም ምክንያቶች ነው ስብሰባው የተላለፈው ብለዋል የግብጹ ሚኒስትር። ይህ ትናንትናና ዛሬ መካሄድ የነበረበት ስብሰባ የተያዘው ቀደም ሲል የነበረ ቢሆንም በዚሁ ተመሳሳይ ጊዜ ተደራርበው የሚካሄዱ ሌሎች አካባቢያዊ ስብሰባዎች መኖራቸውን በኢትዮጵያ የውሃ የመስኖና ኢነርጂ ሚኒስቴር የወሰንና ወሰን ተሻጋሪ ወንዞች ዳይሬክቶሬት ዳይሬክተር አቶ ተሾማ አጥናፌ ዛሬ ማምሻውን ነግረውናል።
እነኚህ ስብሰባዎች ላይ ኢትዮጵያም ሱዳንም የግዴታ መገኘት ስላለባቸው ይሄ ስብሰባ በዚህ ምክንያት ነው የተዛወረው። አንደኛው የናይል ተፋሰስ ሀገራት የኢኳቶሪያል ሌክስ ሪጅን የቴክኒክ አማካሪዎች እና የሚኒስትሮች ካውንስል ስብሰባ አለ።
የት ነው እሱ የሚካሄደው?
ስብሰባ ኢንቴቤ ነው የሚካሄደው። ሌላ ሁለተኛ ስብሰባ የኢጋድ ስብሰባ አለ አዲስ አበባ ላይ የሚካሄድ። ሶስተኛ ደግሞ ኢንትሮ የምስራቅ ናይል ተፋሰስ ሀገራት እኛ ሱዳን፣ ደቡብ ሱዳን አባል የሆንበት ስብሰባ ስላለ በእነኚህ በሶስቱ ስብሰባዎች ሰበብ ነው ስብሰባው ሊተላለፍ የቻለው።
የኢጋዱ ስብሰባ ሀሳብ ምንድን ነው?
የኢጋድ ስብሰባ በውሃ ፕሮቶኮል ላይ ድርድር ለማድረግ ነው። የኢጋድ አባል ሀገራት
የምስራቅ አፍሪካ ሀገሮች የጋራ ልማት ባለስልጣኑ ኢጋድ ስብሰባ የሚነጋገረው በአካባቢው የውሃ ፕሮቶኮል ላይ እንደሚሆን አቶ ተሾመ ነግረውኛል። ከኢትዮጵያ ወንዞች 92 ከመቶ የሚሆኑት ወሰን ተሻጋሪ ናቸው። በመሆኑም ኦሞ፣ ገናሌ፣ ጊቤ፣ ዳዋ፣ ዋቢሸበሌ፣ ባሮ፣ ተከዜን በመሳሰሉ ወንዞችም ላይ የጋራ መግባቢያ እንዲኖር በማስፈለጉ ነው ኢጋድ የሚመክረው ወይም የሚደራደረው። የግብፅ የውጭ ጉዳይ ሚኒስትር ልዩ ሰበብ ወይም ኢትዮጵያና ሱዳን ባሉባቸው ልዩ ምክንያቶች ይበሉ እንጂ ሜና እነዚያን ሰበቦች ወይም ምክንያቶች ዝርዝር አላወጣም።
ልዩ ሰበብ የሚለው ነገር እንደምታውቀው ናይል ቤዚን ማለት የአስር ሀገሮች ስብሰባ ነው። ኢትዮጵያና ሱዳን ከዚህ ተገንጥለው መውጣት አይችሉም። የኢጋድ ሀገሮችንም እንደምታውቀው ነው። እንግዲህ ግብጽ በኢጋድም ውስጥ በናይል ተፋሰስ ሀገራትም ውስጥ ከዚህ ውስጥ ስለወጣች በዛ ምክንያት እንደዛ ብሎ ይሆናል እንጂ ይሄማ በይፋ የታወቀ ነገር ነው። እንግዲህ እና የሁለታችን ሀገር ሰበብ ሳይሆን የሪጅኑ ስብሰባዎች ስላሉ ነው። ይሄ ግልጽ በግልጽ የሚታወቅ ይህን ደግሞ ግብጽም አፕሪሺየት የምታደርገው እና የምታውቀው ጉዳይ ነው ማለት ነው። የናይል ቤዚን የሚኒስትሮች ምክር ቤት ሚኒስትሮች ስብሰባ ላይ ይገኛሉ። የቴክኒክ አማካሪዎች ስብሰባ ላይ ይገኛሉ። እንደገና የምስራቅ ናይል ተፋሰስ ሀገር ማለት ደግሞ እኛ ሱዳንና ደቡብ ሱዳን ነን፣ ሶስታችን ነን ያለንበት። ይህንን ነገር ትብብሩን አፍርሰን ወደዚህኛው አንሄድም። ስለዚህ ይሄ ግልጽ ነው፣ ይሄ የሚታወቅ ነው። እነሱም አንደርስታንድ ያደረጉት ይመስለኛል። እና የተለየ ሰበብ ወይም የፈጠር ነው ሌላ ምክንያት አይኖርም ከዚህ የተለየ።
ቀደም ሲል በተካሄደው የአማካሪ ድርጅቶች መረጣ ኢትዮጵያ ያቀረበችው ፈረንሳዊው ቢአርኤል በዋና ተቋራጭነት 70% የሚሆነውን ስራ ሊሸፍን፣ በግብፅ ቀርቦ የነበረው የሆላንዱ ዴልታሬዝ በበታች ተቋራጭነት 30% ሥራ ሊሸፍንና በዋናው ተቋራጭ የበላይ ክትትል ሊሠራ ተወስኖ እንደነበር ይታወቃል። ይሁን እንጂ ዴልታሬዝ ከተቋራጭነት ሥራው ራሱን ማውጣቱን አሳውቋል። ሥራውን በዋና ተቋራጭነት እንዲያከናውን የተመረጠውን የፈረንሳዩን ቢአርኤልን ደግሞ ግብፃውያኑ እምብዛም እንደማያምኑት ወይም በጥርጣሬ እንደሚያዩትና ደስተኛም እንዳልሆኑበት ነው የሚሰማው እና ይህ የሶስቱ ሀገሮች የቴክኒክ ስብሰባ አጀንዳ ይኸው ጉዳይ ነበር እንዴ? አቶ ተሾመ ይመልሳሉ።
አይ እንግዲህ ይሄ ገና የአጀንዳው የስብሰባው ዋና መነጋገሪያ ጉዳይ ነው። እኛ ከዴልታሬዝም ይሁን ቢአርኤል አሁን ከጨረታ መውጣታቸውን አላሳወቁንም።
ቢአርኤልን አይደለም ዴልታሬዝ ነው ከጨረታው መውጣቱን ያሳወቀው።
አይ ለእኛ እንደዛ ብሎ አልጻፈም። የጻፈው ሌላ ጉዳይ ነው። በዚሁ ጉዳይ ላይ ነው የምንነጋገርበት። አሁን የዚህ ስብሰባ ዋናውም አጀንዳው በእነኚህ ጉዳዮች ላይ ለመነጋገር ስለሆነ ለእኛ ያለው ብሎ አልጻፈም። እኛም በተለያዩ ሚዲያዎች እና በተለያዩ ዌብሳይቶች ላይ ነው ያየነው እንጂ መውጣቱንም ለእኛ አልጻፈልንም። ስለዚህ ገና ውይይት የሚደረግበት ጉዳይ ነው ይሄ። አሁን ምንም በግልጽ የታወቀ ነገር የለም። የግብፅም ይሁን የኢትዮጵያም ይሁን የሱዳን አቋም በዚህ ጉዳይ ላይ ገና ተመካክረን የምንደርስበት ነው የሚሆነው ማለት ነው።
የኢትዮጵያ ልዩ ሰበብ ወይም በስብሰባው ላይ ያለመገኘት ምክንያት አዲሱን መንግስቷን የምትመሰርተው ነገ ማክሰኞ ጥቅምት 25/2008 ዓ.ም በመሆኑና በካቢኔው ውስጥም አንዳንድ ለውጦች ሊኖሩ የሚችሉ በመሆኑ ነው የሚልም ጭምጭምታ ሰምቼ ነበር።
አይ ይሄ ጋር አይገናኝም። ምክንያቱም የቴክኒክ ኮሚቴዎቹ ናቸው፣ ብሔራዊ የሶስትዮሽ ኮሚቴው ነው የሚሰበሰበው እና ይሄ ማለት ቲኤንሲዩ ነው እና እዛ ውስጥ ሚኒስትሮች የሉበትም። በኮሚቴ ደረጃ ነበር ስብሰባ ልናደርግ የነበረው፣ ግን እነኚህ የኮሚቴ አባላት ቅድም ያልኩ ሶስቱም ስብሰባዎች ውስጥ አባል ስለሆኑ በዛኛው ስብሰባ ላይ ስለምንገኝ በዚህ ምክንያት ነው እንጂ የዚህ ከኢትዮጵያ ጋር ምንም የተለየ የሚገናኝ ነገር የለው። በሚኒስትሮች ሰበብ ወይም በኢትዮጵያ ባለው እንትን ሁኔታ ሰበብ አይደለም። ምክንያቱም በባለሙያዎች ደረጃ የሚደረግ ምክክር ነው።
የህዳሴ ግድብ ግንባታ በተያዘው እቅድ መሰረት እየተካሄደ መሆኑን እስካሁንም 47% መጠናቀቁንና ይጠናቀቃል ተብሎ በታቀደለት ጊዜም ለማጠናቀቅ እየተሰራ መሆኑን የወሰንና ወሰን ተሻጋሪ ወንዞች ዳይሬክተር አቶ ተሾመ አጥናፌ አክለው ገልጸዋል።
ወደ ተከታዩ ዘገባ እናልፋለን አድማጮች። የሱዳንና የኤርትራ የውጭ ጉዳይ ሚኒስትሮች በተባበሩት መንግስታት ድርጅት 70ኛ ጠቅላላ ጉባኤ ላይ የተጣለባቸውን እገዳ እንዲነሱላቸው ጥሪ ያቀረቡ ይላል። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ የአገሪቱ ድንበር እንዲከበርና ህጋዊ አካሄድ እንዲሰፍን ለድርጅቱ አባሎች ገልጠዋል። የሱዳን ውጭ ጉዳይ ሚኒስትር ኢብራሂም አህማን አብዱል አዚዝ ጋንዶር በበኩላቸው ሰዎችን በህገወጥ መንገድ ማዘዋወር ወይም በማዘዋወር ተግባር ላይ የተሰማሩ ሌሎች ተመሳሳይ ወንጀሎችን ለማቆምና ወንጀለኞችንም ወደ ህግ ለማቅረብ እንደሚጥሩ ቃል ገብተዋል። ሳሌም ሰለሞን በኒውዮርክ ከተማ ተገኝታ ያቀናበረችውን ዘገባ ነው።
በተባበሩት መንግስታት ድርጅት ሰባኛ ጠቅላላ ጉባኤ ላይ የኤርትራና የሱዳን ውጭ ጉዳይ ሚኒስትሮች ባደረጉት ንግግር ሁለቱም ሀገሮች በድርጅቱ የተጣለባቸውን የኢኮኖሚና የጦር ገዳ እንዲነሳላቸው ጥሪ አቀርበዋል። ማዕቀቡ የሁለቱንም ሀገሮች ህዝብ የሚጎዳ መሆኑንም ገልጸዋል። የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳልህ ቅዳሜ ባደረጉት ንግግር በድርጅቱ ኃይልና ስልጣን ያላቸው አባሎች ብቻ ውሳኔዎችን ላይ ጫና እንደሚያደርጉ አሳስበዋል። የውጭ ጉዳይ ሚኒስትሩ ድርጅቱ በደል የሞላበትን የዓለም አቀፍ አሰራር ተምሳሌት መሆኑን እንዲህ ብለው ገልጸዋል።
The United Nations organization itself is a reflection of this unfair, unequal and undemocratic global order.
የተባበሩት መንግስታት ድርጅት ያለበትን ህጋዊ ስርዓትን የማይከተል ዓለማዊ ስርዓትን የሚያንጸባርቅ ድርጅት ነው። አብዛኞቹ የድርጅቱ አባሎች ተነጥለው ይገኛሉ። አሁን ባለንበት ጊዜ ኃይል ያላቸው አባሎች ጫና ሲያደርጉ ይታያል።
የኤርትራ ውጭ ጉዳይ ሚኒስተር የአገሪቱ ድንበር እንዲከበርና ህጋዊ አካሄድ እንዲሰፍን ለድርጅቱ አባሎች ደግመው ጥሪ አቀርበዋል።
The United Nations and the Security Council continue to countenance the illegal occupation of our sovereign territory in violation of international law.
የተባበሩት መንግስታት ድርጅትና የጸጥታው ጥበቃ ምክር ቤት ህግ ተጥሶ የተወረረው መሬታችንን እስካሁን ችላ ብለውታል። ነገር ግን ኤርትራ ነጻነቷን በጀግንነት ለማስከበር ትጥራለች።
ባለፈው አርብ ደግሞ የሱዳን ውጭ ጉዳይ ሚኒስተር ኢብራሂም አህማን አብደል አዚዝ ጋንዶር በበኩላቸው በኃይል የሚጣልባቸውን የኢኮኖሚና የጦር አቀባ ሱዳን እንደምትቃወም ገልጸው ሰዎችን በህገወጥ በማሸጋገር ተግባር ላይ የሚሰማሩ ወንጀሎችን ወደ ህግ ለማቅረብ እንደሚጥሩ ቃል ገብተዋል።
In the field of combating cross-border crime, the government of the Sudan have signed a number of bilateral agreements.
ድንበርን ጥሰው የሚፈጸሙ ወንጀሎችን አስመልክቶ ከሊቢያ፣ ከመካከለኛው አፍሪካ ሪፐብሊክ፣ ከቻድ፣ ከደቡብ ሱዳንና ከኢትዮጵያ ጋር ጦርና ሰዎችን ህጋዊ ባልሆነ መስመር የሚፈጽሙትን ወንጀሎች ለማስቆም ተስማምተናል።
በመቀጠል ስለ ጸረ ሽብር የሚያደርጉትን ጥረት ሚኒስትሩ እንዲህ ሲሉ ገልጸዋል።
has always been an active partner in the international efforts aimed at combating
Sudan ያለም አቀፍ የጋራ ጸረ ሽብር ግብረ ኃይል አባል ነች። ጸረ ሽብርን ለማጥፋት የሚቻለንን እያደረግን ነው። ስራችን ቀጣይ ነው። ሱዳን ከአስር ዓመታት በፊት የጀመረችው ስራ ነው።
ይህ ለሳምንት ሙሉ ሲካሄድ የሰነበተው የሰባኛው ጠቅላላ ጉባኤ ቅዳሜ ዕለት አብቅቷል።
አድማጮች የመጽሔትና የምሽቱን አብይ ርዕስ ተከታተልን። የምትከታተሉት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። በኢትዮጵያ ሰዓት አቆጣጠር አሁን ሰዓቱ ከምሽቱ 3 ሰዓት ከ29 ያመለክታል። ርዕሰ ወሬዎቹን ባጫጭሩ አዲሱ አበበ።
በመስከረም ወር አጋማሽ በሐጂ ጸሎት ላይ ሳሉ በደረሰ መገፋፋትና መጨናነቅ አደጋ ከሞቱት 769 ሰዎች መካከል ኢትዮጵያውያኑ 31 መሆናቸው ተገልጧል። ጉዳዩም በሳውዲ አረቢያ ከሚገኘው የኢትዮጵያ ኤምባሲ ጋር በመተባበር እየጣራ የሚገኘው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ነው። ናይጄሪያ ድንበር አቅራቢያ በምትገኘውና ዲፋ በተሰኘችው የኒጀር ከተማ አጥፍቶ ጠፊዎች ትናንት ማታ ያደረሱት የቦምብ ጥቃት በትንሹ 6 ሰዎች አቆሰለ፣ ሌሎች 11ም አቁስሎ ይቅርታ 6 ሰዎች ገደለ፣ 11 አቆሰለ። አንጋፋው ኢትዮጵያዊ ጋዜጠኛና ደራሲ ሙሉጌታ ሉሌ ትናንት ባለፈው እሁድ ቅዳሜ ትናንት እሁድ ማለት ነው መስከረም 23 2008 በተወለዱ በ74 ዓመታቸው ከዚህ ዓለም በሞት ተለይተዋል። አርዕስተ ዜና ይኸው ነው።
ክቡራትና ክቡራን አድማጮች የምትከታተሉት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና
አዲሱ አበበ ነን።
የሁለተኛውን አጋማሽ በርዕሰ ወሬዎቹ ጀምረናል። አሁን በሰለሞን ክፍሌ እየተዘጋጀ ወደሚቀርበው ቀዳሚው ሳምንታዊ ቅንብር ስፖርት።
እንደምን አመሻችሁልኛል የተከበራችሁ አድማጮቼ። በካርዲፍ ግማሽ ማራቶን በወንዶቹ ዩጋንዳ፣ በሴቶቹ ኬንያ አሸንፈዋል። በታላቁ የስኮትላንድ ሩጫም ድል የተጎናጸፉት የሁለቱ ሀገሮች አትሌቶች ናቸው። በአትሌቲክስ እነዚህንና የእግር ኳስ ስፖርት ዜናዎች አሉን። አብራችሁን አምሹ። የትላንቱን የካርዲፍ ግማሽ ማራቶን ላስቀድም። ካርዲፍ በመጪው ዓመት 2016 መጋቢት ላይ የዓለምን የግማሽ ማራቶን ውድድር ያስተናግዳል። ትላንት የወንዶቹን በአንድ ሰዓት 2 ደቂቃ ከ07 ሴኮንድ በሆነ የራሱን ፈጣን ጊዜ ባስመዘገበበት ውድድር በአንደኝነት ያጠናቀቀው የዩጋንዳው ቤን ሲዋ ነው። ወጣቱ ያለ አንዳች ጥርጥር ከአምስት ወራት በኋላ በስኮትላንዷ ከተማ በሚደረገው የዓለሙ የግማሽ ማራቶን ሩጫ ውድድር ቀዳሚ ስፍራ አስገኝቶለታል። ሲዋ የ4.22 ማይል ርቀት ከፈጠረ በኋላ አንዴም በተቀናቃኞቹ ሳይመራ በአንደኝነት ገብቷል። ውጤቱም ጥሩ ነው። ኬንያዊው ሎታራክዌ ሌንጉሪሲ እንደ አውሮፓውያን ዘመን አቆጣጠር በ2013 ካስመዘገበው የኮርሱ ሬኮርድ የራቀው በ16 ሴኮንዶች ብቻ ነው። አየሩ ተስማሚ፣ ኮርሱ አመቺ፣ እንዲሁም በየመንገዱ ግራና ቀኝ ሞቅ አድርገው ያበረታቱ የነበሩ የከተማዋ ሰዎች ብዛት የሚመሰገን ነበር ብሏል ሲዋ። ሲዋን ተከትለው በሁለተኝነት ለመግባት ከባድ ፉክክር ያሳዩት ጌዲዮን ኪሞሶፕ ከኬንያና አሰፋ በቀለ ከኢትዮጵያ ነበሩ። ኬንያዊው የኢትዮጵያዊውን አትሌት በአንዲት ሴኮንድ ቀድሞ ጨርሷል። 1:03.09 ነው ጊዜው። በሴቶቹ ኬንያዊቷ ሊና ጄሮቲች በ1:11.29 ቀድማ የገባችው ሌላዋን የሀገሯን አትሌት ዲማሪስ ኪሙንቶ አርቤንን አስከትላ ነው። ወደ ቅዳሜው የግላስጎ ታላቁ ሩጫ ስናልፍ ደግሞ በወንዶቹ የዩጋንዳው ሞስስ ኪፕሲሮ፣ በሴቶቹ ኬንያዊቷ ኤድና ኪፕላጋት መሆናቸውን እናገኛለን። በፖዲየሙ ከፍተኛ ስፍራ ላይ የቆሙት ግላስጎ ባለፈው ዓመት የኮመንዌልዝን ውድድሮች ባስተናገደበት ወቅት በ10,000 ወርቅ ተሸላሚው ሞስስ ኪፕሲሮ በአንደኝነት የገባው በድንቅ አጨራረስ ነው። በዓለም አገር አቋራጭ ሁለቴ ሻምፒዮኑ ኪፕሲሮ ትላንት የራሱን ፈጣን ጊዜ በማስመዝገብ በ1:02.18 አጠናቋል። በሴቶቹ በ1:08.21 በአንደኝነት ያጠናቀቀችው ደግሞ የኬንያዊቱ አትሌት ኪፕላጋት ሁለቴ የዓለም ማራቶን ውድድሮችም አሸናፊ መሆኗ አይዘነጋም። በቀጣዩ የሪዮ ኦሊምፒክም የወርቁን ሜዳሊያ ታልማለች። አትሌቲክሱን በዚሁ ላብቃ። ለእግር ኳስና ሌሎች ስፖርት ነክ ዜናዎች ወደ አዲስ አበባ እንሄዳለን። ገዛኸኝ ጽዮን መስቀል መስመር ላይ ነው።
አመሰግናለሁ ሰለሞን። በኢደር የተሸጋገረው የ2007 ዓ.ም የኢትዮጵያ አሸናፊዎች አሸናፊ ዋንጫ ትናንት በቅዱስ ጊዮርጊስና መከላከያ ቡድኖች መካከል ተካሂዷል። በውጤቱም ቅዱስ ጊዮርጊስ በመለያ ምት 5-4 በማሸነፍ የጠቅላይ ዋንጫ ባለቤት ሆኗል። ቅዱስ ጊዮርጊስ ጨዋታው በተጀመረ 25ኛው ደቂቃ ፍጹም ቅጣት አግኝቶ አዳነ የመጣውን የመከላከያው በረኛ ይድነቃቸው አክሽፎበታል። በረፍት የወጡትም መሐመድ ናስር ከፍጹም ቅጣት ውጭ የተገኘ ቅጣት ምት አሾልኮ ከመረብ ባገናኛት ኳስ በመከላከያ 1-0 መሪነት ነበር። አዳነ ግርማ በሁለተኛው የጨዋታ ጊዜ ብቻውን አግኝቶ ከጎል አናት ያወጣት ሌላው የተሻለ የጎል አጋጣሚ ሲሆን፣ ሆኖም ጨዋታው ሊጠናቀቅ 3 ደቂቃ ሲቀር ይኸው ተጫዋች አግብቶ ወደ መለያ ምት እንዲገቡ አድርጓቸዋል። የ64 ዓመቱ አቶ ስሜ ወርቁ በወጣትነታቸው 14 ዓመት ለቀድሞው ክብር ዘበኛ እግር ኳስ ቡድን ለመኩሪያ ቡድን ተጫውተዋል። አቶ ስሜ የትናንቱን የጊዮርጊስና መከላከያ ጨዋታ ሲከታተሉ አስተያየታቸውን ጠይቄያለሁ።
ሁለቱን ጨዋታ በምመለከትበት ሰዓት በመጀመሪያ የምድር ጦር ቡድን በጣም ቆንጆ ተጫውቶ ነበረ። ማለቂያ አካባቢ ላይ አንዳንድ ቀጥን ስህተቶች በማድረግ አዳነ አገባ። በዛ አቻ ሆነው የሪጎሬ ደርሰው 2-2 ስተው በመጨረሻ ላይ የቅዱስ ጊዮርጊስ ተጫዋቾች አሸናፊ ለመሆን በቅተዋል። አንደኛ ክፍያም እንደዚህ አልነበረም። ለማሊያ የማሊያ ፍቅር ነበረ ወይ የክለቦቹ ፍቅር ነው እንጂ በገንዘብ እንደዚህ አልነበረንም። ሆኖም በዛ ሰዓት የሚጫወቱ ጨዋታ ቅዱስ ጊዮርጊስና መቻል ከተባለ ወይም ሞፍሪያና ቅዱስ ጊዮርጊስ ወይም መቻል ከተባለ ከፍተኛ ውድድር የክፍል ጥናት የነበረበት እና ኃይለኛ ጨዋታ ነበረ። በተለይ ቅዱስ ጊዮርጊስና መቻል በሚገናኙበት ሰዓት ዘጠናውንም ደቂቃ ምን ጊዜ እንዳለቀ እንኳን አያውቀውም ነበረ ህዝቡ ተመልካቹ። ሆኖም በአለቀ ሲባል አንዱ አግብቶ ያሸንፋል ወይ አቻ ይወጣሉ እና ከፍተኛ ውድድር ነበረ በድሮ ጊዜ።
ሁለቱ ቡድኖች በኢትዮጵያ እግር ኳስ ታሪክ በአመሰራረት ቀዳሚ ናቸው። በክለቦች አመሰራረት ቀዳሚ የሆነው ቅዱስ ጊዮርጊስ ዘንድሮ 80ኛ ዓመቱን ያከብራል። መከላከያ ደግሞ ከተመሰረተ 70ኛ ዓመቱን ይዟል። በዚሁ ወደ አውሮፓ የውስጥ ውድድሮች ይሸጋግራለሁ። ያሳለፍነው ሳምንት መጨረሻ የአውሮፓ ከተሞች ታላላቅና አጓጊ ፉክክሮቻቸውን አስተናግደዋል። በ8ኛው ሳምንት የእንግሊዝ ባርክላይ ፕሪሚየር ሊግ እጅግ ተጠብቆ የነበረው የአርሴናል እና የማንቸስተር ዩናይትድ ፍልሚያ ሲሆን በባለሜዳው አርሴናል ጨዋታው በተጀመረ 20 ደቂቃ ውስጥ አከታትሎ ባስቆጠራቸው 3 ጎሎች ማንቸስተር ዩናይትድን አንበርክኮ አሸንፈዋል። አሌክሲስ ሳንቼዝ 2 ኦዚል ደግሞ 1 ለአርሴናል ቆጥረዋል። አሰልጣኝ አርሰን ቬንገር በጨዋታው በኋላ በሰጡት አስተያየት ጨዋታው ድንቅ ነበር፣ ለአርሴናል ተጫዋቾችም የተሰጣቸው አነስተኛ ግምት በተነሳሽነታቸው ማንነታቸውን ለማሳየት አብቅቷቸዋል ብለዋል። በሌላው ጨዋታ ማንቸስተር ሲቲ በሜዳው ኒውካስትል ዩናይትድን አስተናግዶ በግማሽ ደርዘን ጎል አጥምቆ 6-1 ነው የሸኘው። በዚህ ጨዋታ ላይ ከታየው አስገራሚው ጉዳይ ለማንቸስተር ሲቲ ከተመዘገቡ 6 ጎሎች 5ቱን ያስቆጠረው አርጀንቲናዊ ፕሮፌሽናል ሰርጂዮ አጉዌሮ ነው። የጎል ማግባት ፍላጎቱ አፒታይቱ ክፍት ብሎለት ያመሸው አጉዌሮ ያገኛቸውን ኳሶች አንድም ሳያበላሽ 5 በማስቆጠር መነጋገሪያ ለመሆን በቅቷል። ደግሞ አለው የአምናው ሻምፒዮን በቼልሲ ቤት የገባው የሽንፈት አባዜ በዚህኛውም ሳምንት አልተላቀቀውም። ሳውዝሃምፕተን ቼልሲን በደጋፊው ፊት እና በሜዳው ድረስ መጥቶ 3-1 አዋርዷሽ ረቶታል። የቼልሲ አለቃ ጆዜ ሞሪኖ እንዳለፈው ሁሉ ሽንፈቱን በተጫዋቾቻቸው ድክመት እንደሆነ ተናግረዋል። ቼልሲ በመሸነፉ ሞሪኖ ይባረራል ብላችሁ ያለማችሁ ወይም ያሰባችሁ ካላችሁ ከቼልሲ አለቅም፣ ለቼልሲ ከኔ ወዲያ ያለ አሰልጣኝ የለም ብለው በልበ ሙሉነት መናገራቸውን ብዙዎቹን አስገርመዋል። ሌሎች ጨዋታዎችም ተካሂደዋል። ማንቸስተር ሲቲ እንደገና የደረጃ ሰንጠረዡን ተረክቧል። በ18 ነጥብ አናቱን ተቆናጥጧል። አርሴናል እና ማንቸስተር ዩናይትድ በኩል 16 ሁለተኛና ሶስተኛ ናቸው። በመጨረሻም ዜና እረፍት፣ በኢትዮጵያ የአትሌቲክስ እና የአትሌቶች አባት በመባል የሚታወቁት የቀስተ ዳመና ስፖንጅ ፋብሪካ ባለቤት አቶ አቤሴ ሂደጎ የቀብር ስነ ስርዓት ከትላንት በስቲያ አዲስ አበባ ውስጥ በጴጥሮስ ወጳውሎስ ቤተ ክርስቲያን ተፈጽሟል። በኦሎምፒክና በተለያዩ ዓለም አቀፍ የአትሌቲክስ ውድድሮች አመርቂ ውጤት ላስመዘገቡ መታሰቢያ በማሰራትና ያልተቆጠበ ድጋፍን በማድረግ የሚታወቁት አቶ አቤሴሎም ላለፈው 1 ዓመት በሀገር ውስጥና በውጭ ሀገር በሕክምና ሲረዱ ቆይተዋል። በ72 ዓመታቸው ያረፉት አቶ አቤሴሎም የሶስት አባት ናቸው። ቪኦኤ ስፖርት ለአቶ አቤሴሎም ቤተሰቦችና ወዳጆች መጽናናትን ተመኝቷል። በእኔ በኩል ያለው ይኸው ነው። ሰለሞን ወደ አንተ ተመልሻለሁ።
አመሰግናለሁ ገዛኸኝ። በዚሁ እናበቃለን። ሳምንት በተመሳሳይ ዝግጅት እንገናኝ። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ።
ሰለሞንንም ገዛኸኝንም እናመሰግናለን። አድማጮች የምትከታተሉት በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ የሚተላለፈውን ስርጭት ነው። ተከታዩ ሳምንታዊ ቅንብር አፍሪካ ነክ ርዕሶች፣ አዘጋጅና አቅራቢ አዳነች ፍሳዬ።
ዩናይትድ ስቴትስ ውስጥ 41 ሚሊዮን የሚሆኑ ፈላሾች አሉ። የኢሚግራንቶች ወይም የመጤዎች ሀገር ለምትባለው አሜሪካም ቢሆን ብዙ ቁጥር ነው። 37 ሚሊዮን እዚህ ዩናይትድ ስቴትስ በመወለዳቸው ዜጎች የሆኑ የፈላሾች ልጆች አሉ። እነዚህ የመጀመሪያና የሁለተኛው ትውልድ ፈላሾች ከአጠቃላዩ የዩናይትድ ስቴትስ ሕዝብ 27 ከመቶ ይሆናሉ። በ11.6 ሚሊዮን የሚገመቱ ወደ ዩናይትድ ስቴትስ ሕጋዊ ባልሆነ መንገድ የገቡ መሆናቸው ዘገባው ይገልጻል። ከእነዚህም አብዛኞቹ ከሜክሲኮ የመጡ መሆናቸው ይገመታል። በየዓመቱ ወደ 1 ሚሊዮን የሚጠጉ ሰዎች ሕጋዊ ነዋሪ በመሆን ግሪን ካርድ የተባለውን ቋሚ የመኖሪያ ፈቃድ ያገኛሉ። የዩናይትድ ስቴትስ የአገር ደህንነት ሚኒስቴርና ሌሎች በርካታ ተቋማት ያስተባበሩት አዲስ ጥናት በሀገሪቱ ስላሉ የመጤዎች ትውልዶች ሁኔታ ይዘረዝራል። በሃርቫርድ ዩኒቨርሲቲ የሶሲዮሎጂ ማለት ስለ ህብረተሰባዊ ግንኙነትና ተቋማት ጥናት ፕሮፌሰር ሜሪ ዎልተርስ ዘገባውን ያወጣው ኮሚቴ ሊቀመንበር ናቸው። እንደ አውሮፓ አቆጣጠር ከ1990ዎቹ ዓመታት አንስቶ ብሔራዊ የሳይንስ አካዳሚ ስለ ፍልሰት ጉዳይ ጥናት እንዳላቀረበ ገልጸዋል። ይህም ማለት ካለፉት 20 ዓመታት ወዲህ ቁጥራቸው እየጨመረ በመሄድ ላይ ያለው ፈላሾች ከዩናይትድ ስቴትስ ህብረተሰብ ጋር እንዴት እየተዋሃዱ መሆኑን አልተመዘገበም ማለት እንደሆነ ፕሮፌሰሯ ገልጸዋል። ዩናይትድ ስቴትስ ፈላሾችን የመቀበልና እነሱን ከአሜሪካ የኑሮ ዘዬ ጋር የማዋሃድ የረጅም ጊዜ ታሪክ እንዳለ ገልጸዋል።
In almost all ways, immigrants are becoming more like native-born Americans as they integrate, as they live here and form families and work.
ከሞላ ጎደል ሁሌም ቢሆን መጤዎቹ ከአሜሪካ ህብረተሰብ ጋር በሚዋሃዱበት ወቅት እዚህ እየሰሩና እየተማሩ እንዲሁም ቤተሰብ መስርተው እዚህ እንደተወለዱ ያህል ነው የሚሆኑት። በፈላሽነት ኑሮ ሂደት በትምህርት በስራ በገቢና በድህነት እንዲሁም በሌሎችም አንጻሮች ስናየው መጤዎቹ ከጊዜ ብዛት በተሻለ ሁኔታ ይገኛሉ። ልጆቻቸው ደግሞ ከነሱ በተሻለ ሁኔታ ይገኛሉ።
የትምህርት ደረጃቸው እዚህ ከተወለዱት አሜሪካውያን ጋር እንደሚመጣጠን፣ ገበያቸውም እየጨመረ እንደሚሄድ፣ የሚቀጠሩት የሥራ አይነትም የብዝሃነት ይዘት እንደሚኖረው፣ እንዳውም መጤዎች እዚህ ሀገር ሲገቡ አንዳንድ ጥቅም እንደሚያገኙ ዎልተርስ ያብራራሉ።
So they are healthier and they are more likely to live in families with two parents. They have lower divorce rates.
የተሻለ የጤንነት ሁኔታ ይኖራቸዋል። ከእናትና አባታቸው ጋር የመኖር እድላቸው ሰፋ ያለ ነው። በመጤዎች መካከል የባልና ሚስት መፋታት ብዛት ያነሰ ነው። ሳያገቡ የሚወለዱት መጤዎችም ቁጥር ብዙ አይደለም። ከውጪ ሀገሮች የገቡት ሰዎች እዚህ ከተወለዱት አሜሪካውያን ያነሰ ወንጀል ነው የሚፈጽሙት።
ከመጤዎቹ ወንጀል የሚፈጽሙት ሰዎች ብዙ አይደሉም የሚለው አባባል አንዳንድ አሜሪካውያን ፖለቲከኞች ከሚሉት ጋር ይጻረራል።
It's actually a long-standing stereotype in American society that immigrants commit more crimes than the native-born.
ከውጭ አገሮች የሚመጡት ሰዎች እዚህ ከተወለዱት የበዛ ወንጀል ይፈጽማሉ የሚለው አባባል በአሜሪካ ማህበረሰብ ዘንድ የቆየና የተሳሳተ አመለካከት ነው። በመሰረቱ እውነት ሆኖ አያውቅም። ለምሳሌ ከ18 እስከ 39 እድሜ ክልል ውስጥ ያሉትን ወጣቶች ብንመለከት ወንጀል ፈጽመው የሚታሰሩት መጤዎች እዚህ ከተወለዱት ወጣቶች አንድ አራተኛ ብቻ ናቸው።
አዲሱ ጥናት እንደሚያመለክተው እንዳውም ከውጭ ሀገራት የመጡ ሰዎችን ህጋዊ ያልሆኑትንም ጭምር በብዛት የሚቀበሉት የዩናይትድ ስቴትስ ከተሞች የሚፈጸሙት ወንጀሎች መጠን ሲቀንስ ይስተዋላል። በጤና በኩል ደግሞ ፈላሾች አሜሪካ ሲገቡ ብዙውን ጊዜ እዚህ ከተወለዱት የተሻለ ጤና እንዳላቸው አዲስ ዘገባ ገልጿል። ብዙውን ጊዜ ሲጃራ አያጨሱም። የሰውነታቸው ክብደትም ከልክ በላይ አይሆንም። ይሁንና ይላሉ ፕሮፌሰሯ ሁኔታዎች እየተቀየሩ ይሄዳሉ።
Over time their diet changes to be more like other Americans' diets and we see a decline in their health.
ከጊዜ ብዛት የአመጋገብ ዘዴያቸው እንደ ሌሎቹ አሜሪካውያን ይሆናል። ስለሆነም በተለይም ሁለተኛና ሶስተኛ የመጤዎቹ ትውልድ የጤና ሁኔታ የተቃወሰ ይሆናል።
የመጤዎቹ ትውልድ ከትውልድ እየወረደ ሲሄድ ደግሞ ወንጀል የመፈጸሙና የቤተሰብ መፋታት መጠን እዚህ ከተወለዱት ጋር እየተቀራረበ እንደሚሄድ ጥናቱ አስገንዝቧል። በማናቸው መለኪያ ፈላሾቹ እዚህ ከተወለዱት አሜሪካውያን ጋር አንድ ይሆኑ ነው። ፈላሾች በብዛት ወደ ዩናይትድ ስቴትስ እየገቡ በመሆናቸው በሀገሪቱ ከሚፈጸሙት እያንዳንዳቸው ሰባት ጋብቻዎች አንዱ የዘር መስመሮችን የዘለለ ነው። ይሁንና ቢያንስ አንድ መሰናክል መኖሩ አልቀረም። የዩናይትድ ስቴትስ የመዛግብት አያያዝ ከውጭ ሀገራት የሚፈልሱት ሰዎች ብዝሃነትን በመመዝገብ ረገድ ከጊዜው ጋር እንዳልሄደ አዲስ ዘገባ ያወሳል። የህዝብ ቆጠራ በሚደረግበት ወቅት ቤተሰቦቻቸው በውጭ ሀገራት የተወለዱ ናቸው ብሎ መጠየቅ እንደሚያስፈልግ ምክረ ሐሳብ አቅርቧል ዘገባው። ይህ ሲታወቅ ለረጅም ጊዜ መዋሃድ ሂደት የተሻለ ሁኔታ ሊፈጠር እንደሚችል ይጠቁማል። መንግስት የትምርቱንና የገቢውን ደረጃ ለማወቅ እንዲችል በአስተዳደር ያሉትና ዳታዎች በሰፊው ማጋራት እንደሚጠይቅም አዲሱ ዘገባ ገልጿል። አዲሱ ጥናት 11.6 ሚሊዮን በሚሆኑ ህጋዊ ፈቃድ የሌላቸው ፈላሾች ላይ አቋም አልወሰደም። ነገሩ የፖለቲካ ጉዳይ ነው ይላሉ ፕሮፌሰር ዋልተርስ። ይሁንና ቤተሰቦች ለብዙ ዓመታት ህጋዊ ፈቃድ ሳያገኙ ሲቀሩ በልጆቻቸው ላይ የስነ ልቦናዊና በትምህርት ረገድ ተጽዕኖ ማሳደሩ እንደማይቀር አዲሱን ዘገባ ያወጡት ፕሮፌሰር ዋልተርስ ጠቁመዋል። አድማጮች፣ በዩናይትድ ስቴትስ ላለው የፍልሰት ጉዳይ የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
ክቡራትና ክቡራን አድማጮች፣ አሁን ከመጨረሻው የምሽቱ ቅንብር ላይ ደርሰናል። ዝግጅቱ ጤና፣ አዘጋጅና አቅራቢው ሰለሞን አባተ ነው።
ጤና ይስጥልን ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። የኖቤል ሽልማት ኮሚቴ በጤናና በሕክምና ላይ የሚመራመሩ ሦስት ሳይንቲስቶችን ዛሬ ለሽልማት አቅርበዋል። ተመራማሪዎቹ አየርላንዳዊ፣ ጃፓናዊና ቻይናዊ ናቸው። አየርላንዳዊው ዊልያም ካምቤልና ጃፓናዊው ሳቶሺ ኦሙራ ሽልማታቸውን በጋራ ያገኙት ለወስፋትና መሰል ጥገኛ ተውሳኮች ላገኙት ድንቅ የተባለ ሕክምና ነው። የቻይናው ቱ ዩዩ ደግሞ በወባ የሚያዙ ሰዎችን የሞት መጠን በከፍተኛ ቁጥር መቀነስ ያስቻለ መድኃኒት በመስራታቸው ነው የዘንድሮው የሕክምና ዘርፍ የተሰጠው የኖቤል ሽልማት ተቋዳሽ የሆኑት። የሦስቱ ጠቢባን ሁለት አዳዲስ የምርምር ግኝቶች የሰው ልጅ እጅግ ኃይለኛ የተባሉ ዘዴዎችን እንዲጎናጸፍና በመቶ ሚሊዮኖች የሚቆጠሩ ሰዎችን በዓለም ዙሪያ አቅም ሰራቂ የተባሉትን የጤና ችግሮች እየተጋፈጠ ማሸነፍ እንዲችል አድርገውታል ብሏል ይህ የኖቤል ሽልማት ኮሚቴው ያወጣው መግለጫ። ውጤታቸውም የሰውን ጤና ለመጠበቅ እና ስቃዩንም ለመቀነስ ያለው አስተዋጽኦ እንዲህ ቀላል አይደለም፣ በቀላል የሚለካ አይደለም ብሏል መግለጫው። ካምቤል የኒው ጀርሲውና ማዲሰን የሚገኘው ድሩ ዩኒቨርሲቲ በመድኃኒቶች ቅመማና በኬሚስትሪ ሁለት ዶክትሬት ዲግሪዎች ያሏቸው፣ ኦሙራ የጃፓኑ ኪታ ሳቶ ዩኒቨርሲቲ እንዲሁም ቱ የቻይናው የሀገረሰብ መድኃኒቶች አካዳሚ ባልደረቦችና ፕሮፌሰሮች ናቸው። በሌላ ዜና በመጪዎቹ 15 ዓመታት ውስጥ እስከ 2023 ዓ ም ማለት ነው በኢትዮጵያ አቆጣጠር የኤድስን ወረርሽኝ ያጠፋል ያለውን አዲስ መመሪያ እያወጣ መሆኑን የዓለም የጤና ድርጅት ደብሊው ኤችኦ አስታውቋል። ድርጅቱ በያዘው አዲስ መመሪያ መሠረት ኤች አይ ቪ በደማቸው ውስጥ የሚገኝ ሰዎች ጸረ ኤች አይ ቪውን ሕክምና መጀመር ያለባቸው ወደ አዲስ ሁኔታ እስኪገቡ ጠብቀው ሳይሆን ቫይረሱ መኖሩ በምርመራ እንደታወቀ እንዲሆንም ያዛል። ብዙ ሰዎች ሕክምናውን ማልደው በመጀመራቸው ኤድስን በ2030 ዓ ም ማጥፋት እንድንችል እድል ይሰጠናል ብሏል ደብሊው ኤችኦ።
አፍሪካ ውስጥ ባህላዊ ወይም የሀገረሰብ የሚባለው ሕክምና በሰው ላይ የሚያደርሰውን ጉዳት ለመቆጣጠር የሚያስችሉ ሕጎች እንዲወጡ የዓለም የጤና ድርጅት ደብሊው ኤችኦ አሳስበዋል። ደብሊው ኤችኦ ይህንን መልእክቱን ያስተላለፈው 13ኛው የአፍሪካ የሀገረሰብ መድኃኒቶች ቀን ሲከበር ነው። ሪፖርተራችን ሞኪ ኤድዊን ኬንዜካ ካሜሩን ዋና ከተማ ያውንዴ ይገኛል። በያውንዴ ምባንኮሞ መንደር ከአፍሪካ ግዙፍ የሀገረሰብ ሕክምና ማዕከላት አንዱ ይገኛል።
በዚህ የባንኮሞ ማዕከል ውስጥ 15 የባህል መድኃኒተኞች በየቀኑ ከ30 እስከ 50 የሚሆኑ ህሙማንን ያያሉ። ባልደረባዬ ሞኪ ታዲያ ከህሙማኑ አንዱን ኸርማን ሀዲርን ጠጋ ብሎ አነጋገረ።
I'm very interested in traditional medicine because I've tested some of the medicines and my problem was solved.
የአገረሰብ ህክምና ወስቦኛል። ጥቂት መድኃኒቶችን ሞክሬ ረርቶኛል። መድኃኒቶቹን የምወስደው ለአባለዘር በሽታ ነው።
አፍሪካ ውስጥ በእንዲህ አይነት ሁኔታ የጤና ችግሮችን የሚያስተማመው ሰው ብዛት 80% እንደሆነ የቅኝት ግምታዊ አሃዞች ይናገራሉ። ለነገሩ አፍሪካ ውስጥ ሆስፒታሎችና እንዲያውም አነስ ያሉትም ቢሆኑ የጤና ተቋማት የሚገኙት አንዱም እጅግ ተራርቀው ነው። ቢገኙም እጅግ በጣም ውድ ናቸው ወይም የሚበቃ ባለሙያ የላቸውም። በመሆኑም መቼም ዝም ብለው አይሞቱም። በቅርብ ያለውን አማራጭ መጠቀም የሚከፋ ውሳኔ አይደለም። የሀገረሰብ ህክምና ወይ መድኃኒት በጥቅሉና በጭፍን መጥፎ ነው፣ እንድቻ አድርጋችሁ እንዳትሞክሩት ባይባልም አስቡት፣ በክፉ ወይም ባላዋቂ እጅ ላይ የወደቀ መድኃኒትና ህክምና። ስንት ሰው ነው እንዲህ አይነቱን መንገድ እየተከተለ የሚያልቀው? ቤትና መንደር ቁጠረው። ይህ የሀገረሰብ ህክምና ዛሬ በብዙ አላዋቂዎች ተጨናንቋል ይላሉ የማህፀን ሐኪሙ ዶክተር ኒክ ንጓንያም።
We are talking about the proper diagnosis, scientific diagnosis of a problem and then the management.
አግባብነት ስላለው ምርመራ ነው እየተነጋገርን ያለ ነው። ሳይንሳዊ በሆነ መንገድ ችግሩን አውቆ ማከም ማለቴ ነው። እነዚህን አሰራሮች የሚከተሉ ከሆነና ለዚህ ማረጋገጫ ካሳዩን እኛ ችግር የለብንም። ይሁን እንጂ ጥሩ ያልሆነ ነገር ሲደረግና ያለን አንድ ነገር ይሰራል ያድናል ከተባለ ሲሰራ ማየት ከዚያም ችግር እንደማስከትል ማረጋገጥ እንፈልጋለን።
ዶክተር ዴዋ ደግሞ የሀገረሰብ ህክምናና መድኃኒት ወገን የሆኑ አበረታቹና ተሟጋቹ ናቸው። ካሜሩን ውስጥ ያለባቸው ችግር መቆጣጠሪያ ህግ አለመኖሩ ነው ይላሉ።
We need a law which will regulate traditional medicine. You cannot find somebody 40 where there's no law.
የአገረሰቡን መድኃኒት የሚቆጣጠር ህግ ያስፈልገናል። ህግ በሌለበት ጥፋተኛን መያዝ ማግኘት አይቻልም። ህግ በሌለበት አንድን ሰው አንተ ይህንን ማድረግ እዚህ ላይ መሰማራት አትችልም ማለት አይቻልም። ለዚህ ነው ይህ ሁሉ ምስቅልቅል ያለው። እናም እንደራሴዎቻችን ሙያችንን የሚመራ ህግ እስኪያወጡልን እንዲሁ መነዛነዛችንን እንቀጥላለን።
የዓለም የጤና ድርጅት የአፍሪካ መርሃ ግብር ዳይሬክተር ዶክተር ማቲዲሶ ሞዬቲ ሰሞኑን ባወጡት ደብዳቤ ሀገሮች የሀገረሰብ ጤና ባለሙያዎችን የሚቆጣጠሩ ተቋሞቻቸውን እንዲያጠናክሩ አሳስበዋል። የሀገረሰብ መድኃኒቶችን ደህንነት ፍቱንነትና አስተማማኝነት ለማረጋገጥ እንዲቻልም ተመራማሪዎች ከሀገረሰብ ህክምና ባለሙያዎች ጋር አብረው እንዲሰሩም ሞየት ይጠይቀዋል። በሀገረሰብ ህክምናና መድኃኒቶች ቅመማ ኢትዮጵያ እጅግ የሰፋና የተካበተ ሀብት ያላት ሀገር ነች፣ በሰውም በተፈጥሮም። የሀገረሰብ መድኃኒት አዋቂዎች ማህበር ብዙ ዕድሜና ብዙ አባላት ያሉትም ተቋም ነው። የኢትዮጵያ የህብረተሰብ ጤና ኢንስቲትዩት በዘርፉ ምርምሮችን ያካሂዳል። የደብረ ብርሃን ዩኒቨርሲቲ በአንኮበር የምርምር ማዕከሉ ከእጽዋት አዳዲስ መድኃኒቶችን እየሰራ መሆኑን ይናገራል። ለመሆኑ የሀገረሰብ ህክምና መከታተያና መቆጣጠሪያ ስርዓትና ህግጋት ኢትዮጵያ አሏት? ኢትዮጵያውያን ዛሬ ስለ መድኃኒት አዋቂ ምን ይላሉ? ሰፋ ባለ ዝግጅት ወጣ ገባውን ፈትሼ መልሱን ይዤለው መለሳለሁ። ከሳህራ በስተደቡብ ላለው አፍሪካ የዘመናትና የዘመናት ጠላቱ ተላላፊ በሽታዎችና ወቅት ተጣባቂ ወረርሽኞች እንደሆኑ ሲነገር ታምኖበትም ቆይቷል። በዘንድሮ ሁኔታ HIV፣ ወባ፣ TB፣ ኢቦላ እየተባሉ ሊጠሩ ይችላሉ። አሁን ግን ጄሲካ በርማን እንደዘገበችው የስኳር ችግር በዓለም እጅግ የደህዩና የነጡ በሚባሉ ሀገሮች ውስጥ ሁሉ ሳይቀር እየተባባሰ መሆኑን ባለሙያዎች እየተናገሩ ነው። ዛሬ አፍሪካ ውስጥ 21 ሚሊዮን ሰው የስኳር የጤና ችግር አለበት። በሚቀጥሉት 20 ዓመታት ውስጥ ይህ ቁጥር ወደ 35 ሚሊዮን ያሻቅባል። ይህንን መረጃ ላንሴት የጤና መጽሔት ላይ ያገኛሉ። በመካከለኛ ዕድሜያቸው ላይ ከሚገኙ አፍሪካውያን የስኳር ህመምተኞች 62% የሚሆኑት ችግራቸውን በምርመራ አያውቁም። በዚያ ላይ ዕድሜያቸው ከ60 ዓመት በታች ከሆኑ በስኳር ምክንያት ከሚሞቱት ሰዎች ከ3/4 በላይ የሚሆኑትም እነዚሁ ችግራቸውን የማያውቁቱ ናቸው። የችግሩ ምክንያት አፍሪካ ውስጥ እየታየ ያለውን ማህበራዊና የአኗኗር ሁኔታ ለውጥ ያህል የምጣኔ ሀብት አይደለም ይላሉ የሃርቫርድ ዩኒቨርሲቲው የዓለም ጤና ኤክስፐርት እና ከላንሴት መጽሔቱ ጽሑፍ አዘጋጆች አንዱ የሆኑት ሪፋት አቱን።
Such as low exercise, changing jobs,
የእንቅስቃሴ አለመኖር ስራዎችን መቃየር፣ የአካል ብቃት እንቅስቃሴ ለማድረግ የሚያስችሉ ሁኔታዎች ሳይመቻቹ፣ አረንጓዴ አካባቢዎች በጠፉበት ሁኔታ ከገጠር ወደ ከተማ የሚደረግ ፍልሰት ተረባርበው ነው ይህንን ችግር የሚፈጥሩትና የሚያባብሱት።
ብዙዎቹ አፍሪካውያን የአካል እንቅስቃሴ ማድረግ እየተዉ ነው። ለምን? የግብርናውን ስራ እየተዉ ነዋ ብለዋል አቱን። በዚያ ላይ የአፍሪካ የጤና አገልግሎት መሠረተ ልማትና ቴክኖሎጂውም ይበልጥ የተሳለጠውና ሲጀመርም ይበልጥ ያተኮረው በተለመዱት የተላላፊ በሽታዎች ችግሮች ላይ በመሆኑ እንዲህ አይነቱ ተላላፊ ያልሆነ ችግር ድንገት ሲስፋፋ ሀገሮቹ መያዣው ያጥራቸዋል። የነርሱ ችግር ሆኖ አልኖርማ።
ለተላላፊ በሽታዎች ከሚመደበው ገንዘብ መቀነስ አለበት አይደለም እያልን ያለ ነው። መደረግ ያለበት የዛሬ 10 እና 30 ዓመት ችግሩ ወደ ከባድ ቀውስነት ተቀይሮብን ከመታነቃችን በፊት አሁኑኑ ስለ ስጋቱ ማወቅና መስራት መጀመር አለብን ለማለት ነው።
እናም ይህንን የአፍሪካን የስኳር ችግር ለመጋፈጥ የሚያስችል አንድ የጤና ፖሊሲ ኤክስፐርቶችን፣ የምጣኔ ሀብት ባለሙያዎችን፣ የመንግሥት ተወካዮችን ያቀፈ ዓለም አቀፍ ኮሚሽን በቅርቡ እንደሚፈጠር ተናግረዋል።
አድማጮች፣ ፕሮግራማችንን እያገባደድን ነው። ጥቂት ደቂቃዎች ይቀሩናል። ከእናንተ አስተያየቶች እነዚህን እንሰማለን። ለአሁኑ
የተከበራችሁ የቪኦኤ ድምተኞችና የዝግጅት ክፍል ሰራተኞች፣ በሀገራችን በኢትዮጵያ እየከበደ የመጣውን ድርቅ በሚመለከት ሰፋ ያለ ውይይት ማድረግ ያለብን ይመስለኛል። በተለይ ሀገር ውስጥ ያሉ የተቃዋሚ ድርጅቶች ይሄን ድርቅ በሚመለከት ድምጻችሁን ከፍ አርጋችሁ ማሰማት ያለባችሁ ይመስለኛል። የድርቁን ክብደት በቦታው ላይ ተገኝታችሁ ለዓለም አቀፉ ህብረተሰብ በትክክል የተሸፈነውን እየገለጣችሁ ለሀገር ውስጥ ህዝብ ሁሉ የማሳወቅ ኃላፊነት ያለባችሁ ይመስለኛል። በቴሌቪዥን እና በፊልም ባየሁት እርግጥ ከፍተኛ ስሜት ተሰምቶኛል፣ ሀዘን ተሰምቶኛል። ስለዚህ ከመንግስት ውጭ ያላችሁ በዚህ ጉዳይ ላይ የምትሰሩ ተሰባስባችሁ በድርቅ ለተጎዱት ወገኖቻችን ቢያንስ ድምጻችሁን እንድታሰሙ በግል ጥሪዬን አስተላልፋለሁ። የቪኦኤም የዝግጅት ክፍል በዚህ ጉዳይ ላይ ሰፋ ያለ ውይይት ቢያደርግ በእውነቱ ብዙ ኢትዮጵያውያኖች ይሰለፋሉ። አጠቃላይ አመሰግናለሁ። ዜና ነኝ ከካሊፎርኒያ።
አሎ አሜሪካን ድምጽ ሬዲዮ ጣቢያ ወዳጆች እንደምን ከረማችሁ? ደህና ናችሁ ወይ? መደወለው ሞቃ ነው እባላለሁ ከአሜሪካ። እንደምን ድናችሁ? ደህና ናችሁ ወይ? አስተያየት ለመስጠት የፈለኩት ነገር ነበረ። ድሮ ሀገራችን ፎቶግራፍ ነበር የምሰቀለው። ከመንግስቱ ኃይለማርያም ዘመን ጀምሮ እንደኔና የማርክስ ነበረ። ደግሞ ዘንድሮ ደግሞ ያለው የሞተው ደግሞ እንዳለ አድርገው በአመት ባሉ ጊዜ በአበይት አደባባይ ላይ የመለስ ግራና ቀኝ ፎቶግራፍ መሰቀሉን በጣም እንደ የልጅ ጨዋታን ያደረኩት እና ያለ ጊዜው ሰው እንዴት ይሆናል መሬት ያለፉት የከበሩን ደስታቶቻችን ሳይከበሩ የሞተ ሰው እንዳለ አድርጎ ማኖር ደስ አይልም። እኔ ኢህአዴግ ተቃዋሚ አይደለሁም፣ በጣም የምደግፍ ሰው ነኝ። ግን ይህንን በጣም ቅሬታ ተሰምቶኛል እና
አስተያየቴን በሮብ የተተላለፈው በ30/09/2015 ፕሬዚደንት ኦባማ የተናገሩት ነው። በጣም የገረመኝ የኦባማም ንግግር በተባበሩት መንግስታት የተናገሩትን አንድ ነገር ልበላችሁ። በአማርኛ ክፍለ ጊዜ ተተርጉሞ የተነገሩን በንግግራቸው ላይ የሚሉት ቃል በዩክሬን የተነሳ ራሽያ ለመውቀስ ብሎ ሉዓላዊት አገር ክሪሚያን ግዛት ወራለች እና ራሽያን ቁጭ ብለን መመልከት የለብንም። ባህላችን ነገ በማንኛችን ሊደርስ ይችላል።
አድማጮች፣ ስርጭታችንን ማብቃታችን ነው። ሰዓታችን አለቀ። የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣
ደህና ደሩ። የትግርኛው ፕሮግራም ይቀጥላል።
¶¶